ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አራጋውም እዚህ ጋቢና ከጎን ያለች።
እንደምናመሻችሁ። ኢትዮጵያ አሁን ያለችበት ፖለቲካዊ ሁኔታ ከ2007 ምርጫ አንስቶ በሀገሪቱ የተካሄዱ ውጤቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች።
በምንም አይነት በ100% ሊያሸንፍ አይችልም። ተቃዋሚዎች በእርግጥ አሉ፣ ኢትዮጵያ ውስጥ ደግሞ በብዛት ነበሩ እና በእውነት እንደው ኢህአዴግንም ያዋረደ ነገር ነው ማለት ይችላለሁ።
የሙስና መንሰራፋት፣ የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ፣ እነዚህ ሁሉ ተዳምረው ነው እንግዲህ የመጡት እና ይሄ ብቻ ምርጫው ብቻ አይመስለኝም።
አስቀድመን የሰማነው የቀድሞ የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም የሰጡትን አስተያየት ነው። በመቀጠል የሰማችኋቸው ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ናቸው። ይዘናቸዋል።
በቀጣይ ፕሮግራማችን ደግሞ የቀጣዩ ጠቅላይ ሚኒስትር ምርጫና የአስቸኳይ ጊዜ አዋጅን ይመለከታል።
የህወሓት አባላቶች ወይም ህወሓት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ለማመን
የሰማነው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ ስዩም ተሾመናን ነው።
ትምህርታቸውን በሃንጋሪ በመከታተል ላይ የሚገኙ 30 በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለችግር እንደተጋለጡ ለቪኦኤ ገለጹ።
ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸምን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥተዋችን ለምን የሚያስብል ነው። ስለዚህ ይህንን ችግራችን ታይቶ ትምህርት ሚኒስትርና ሌላው የሚመለከተው አካል በአስቸኳይ መፍትሄ እንዲሰጠን ነው።
የገንዘብ ድጋፍ ለኢትዮጵያ መንግስት የሚያስፈልግ ካለ ይህንን አይቶ መጥቶ የውሳኔ ሀሳብ አቅርቦ አስወስኖ ተማሪዎችን ለማገዝ በትምህርት ሚኒስቴር በኩል ፍላጎቱ አለ።
ከትምህርት ሚኒስቴርም እንደዚሁም የተማሪዎቹን ተወካይ ዘላለም ሀጎስን አነጋግረናል። የትምህርት ሚኒስቴር የውጭ ግንኙነትና የትምህርት ዕድል የስራ ኃላፊ አቶ ምትኩ በሬቻም በጋቢና ተሳፍረዋል።
ጋቢና ቪኦኤ፣ አብራችን ከአድማስ ተሻገሩ። ዜና እናስቀድም።
የደቡብ ሱዳን አማጺ መሪ ሪያክ ማሻር ወገን የነበሩ የጦር አዛዦች በሀገሪቱ ልዩ ክፍለ ሀገር ውስጥ በተካሄደ ውጊያ ተገደሉ። የአማጽያኑ ቃል አቀባይ ፌሊክስ ካምቡ ፎስቲኖስ በሰጡት መግለጫ የአማጺ ተዋጊ አዛዡ የተገደሉት የመንግስቱ ወታደሮች በተዋጊዎች ላይ ባደረሱት ጥቃት ነው ብለዋል።
የተባበሩት መንግስታት ድርጅት በሰጠው መግለጫ ሁለት የሰላም አስከባሪ ወታደሮች ማዕከላዊ ማሊ ውስጥ በመኪና ላይ በተጠመደ ፈንጂ ላይ ሲጓዙ ሕይወታቸው ማለፉን አስታወቀ።
የተባበሩት መንግስታት ድርጅት ለሶሪያ ላይ የታወጀው የአንድ ወር የሚዘልቅ የተኩስ አቁም አዋጅ ተግባራዊ እንዲሆን መወትወቱን አላቆመም አያቆምምም ሲሉ የድርጅቱ የሶሪያ ልዩ መልእክተኛ ስቴፋን ደ ሚስራቱ ተናገሩ። የመንግስቱ ደጋፊ ኃይሎችና ተቃዋሚ ኃይሎች መታኮሳቸውን አቁመው እርዳታ የጫኑ ተሽከርካሪዎች ለሲቪሉ ሕዝብ እንዲደርሱለት እድል እንዲሰጡ ደሚሽራቱ ዛሬ ጄኔቫ ውስጥ ባደረጉት ንግግር ጠይቀዋል።
በመጨረሻም ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት በሚገኘው ትምህርት ቤት 17 ሰው በታጣቂ ጥይት መገደላቸውን ተከትሎ መሰል የትምህርት ቤት ጥቃት ለመከላከል የምክር ቤት አባላት የመሳሪያ ቁጥጥር ሕግ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ተማጽነዋል። ትላንት ረቡዕ በጉዳዩ ዙሪያ በዋይት ሀውስ ከዩናይትድ ስቴትስ ኮንግረስ አባላት ጋር ስብሰባ ያደረጉት እኒሁ ፕሬዚዳንት ዛሬም በትዊተር ጽሁፋቸው እንደገና ይህን ጉዳይ አንስተውታል። በስብሰባው ላይ ሚስተር ትራምፕ ምክር ቤት አባላቱን ኃይለኛውን የመሳሪያ ባለቤትነት ተሟጋች ድርጅት ትፈራላችሁ ሲሉ ወንጅለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ ጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር.
አስቀድመን ወደ አዲስ አበባ ይሆናል የምናመራው። ኢትዮጵያ አሁን ያለችበት ፖለቲካዊ ሁኔታ ከ2007ቱ ምርጫ አንስቶ በሀገሪቱ የተካሄዱ ውጤቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች። እስካሁን ከመንግስቱ የተሰጡ ምላሾችም የህዝቡን ጥያቄዎችና ችግሮች የሚመጥኑ አይደሉም ባይ ናቸው። የህዝቡ ጥያቄዎችና ድምር መልሶችም ወደ ቀጣዩ ጠቅላይ ሚኒስትር የሚሸጋገሩ ፈታኝ ሁኔታዎች መሆናቸውን አውስተዋል። እስክንድር ፍሬው ዝርዝር አለው።
ኢትዮጵያ በሌላ የካቢኔ ሹምሽር በጠቅላይ ሚኒስትር ሹመት ዋዜማ የኢህአዴግ ምክር ቤት ስብሰባ ቀጣዩን የአገሪቱ መሪ እንደሚመርጥ እየተጠበቀ ነው። እናም በቀጣዩ ሳምንት ዘመነ ኃይለ ማርያም ደሳለኝ አብቅቶ አዲሱ መሪ ኃላፊነት ይረከባሉ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በድንገት መሞታቸውን ተከትሎ ወደ መንበረ ስልጣን የመጡት ኃይለ ማርያም ደሳለኝ የመጀመሪያ 2 አመታት በነጽጽር የተረጋጉ የሚባሉ ነበሩ። ሁኔታዎች መቀየር የጀመሩት በተለይ የ2007ቱን አጠቃላይ ምርጫ ውጤት ተከትሎ እንደሆነ የተቃዋሚ ፓርቲ መሪዎችና የተንታኞች እምነት ነው። ኢህአዴግና አጋሮቹ 547ቱንም የፓርላማ መቀመጫዎች ማሸነፋቸው በተገለጸ ማግስት በየትውልድ ቀዬዎቻቸው በብዙ ሺህ የሚቆጠር ህዝብ ለድጋፍ ሲወጣላቸው የታዩ ታዋቂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሸነፋቸው የተገለጸው ያኔ ነው። የነዚህ ታዋቂ የፖለቲካ መሪዎችና ፓርቲዎች ደጋፊ የሆነው መራጭ ህዝብ ሐሳቡ እንዳልተወከለ፣ ድምጹ እንዳልተቆጠረ ተሰማው ይላሉ የፖለቲካ መሪዎችና ተንታኞች። የቀድሞው የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለ ማርያም አንዱ ናቸው።
እዚህ ለደረሰው እንቅስቃሴ በእውነት ብዙ አስተዋጽኦ አድርጓል የ2007 ምርጫ እና ህዝቡ የተረዳው ምንድን ነው? አይ ከእንግዲህ በምርጫ ማሸነፍ አይቻልም የሚል ድምዳሜ ነው የደረሰው። ምክንያቱም አንድ ፓርቲ በምንም አይነት በ100% ሊያሸንፍ አይችልም። ተቃዋሚዎች በእርግጥ አሉ፣ ኢትዮጵያ ውስጥ ደግሞ በብዛት ነበሩ። እና በእውነት እንደው ኢህአዴግንም ያዋረደ ነገር ነው ማለት ይችላለሁ። ምክንያቱም እንደው 100% ምርጫ ማንም የትም ተደርጎ አያውቅም። የትም ምንም ጊዜ ቢሆን ተቃዋሚዎች አሉ። እና ያ ምርጫ ህዝቡን ተስፋ አስቆርጦታል። አይ ከእንግዲህ ነፃ ምርጫ ኖሮ መወዳደር አይቻልም የሚል እንድምታ ሰጥቷል።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ በበኩላቸው ከምርጫ ውጤት በተጨማሪ ለተቃውሞው ምክንያት ያሏቸውን ነጥቦች ጠቅሰዋል።
በተደጋጋሚ በመንግስትም እንደተነገረው በገዢው ፓርቲም እንደተነገረው ህዝብን ሀገርን በመምራት ላይ ያጋጠመው ፈተናዎች እንደ የመልካም አስተዳደር፣ የህግ የበላይነት እጦት ወይም እጥረት፣ የሙስና መንሰራፋት፣ የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ፣ እነዚህ ሁሉ ተዳምረው ነው እንግዲህ የመጡት እና ይሄ ብቻ ምርጫው ብቻ አይመስለኝም።
በህዳር 2008 የመጀመሪያው የተቃውሞ ምልክት ምዕራብ ሸዋ ጊንጫ አካባቢ ሲታይ የ2007ቱ ምርጫ ተከትሎ የተቋቋመው ካቢኔ ገና 2 ወራት እንኳን አልሞላውም ነበር። በዚያው ዓመት የተቃውሞ እንቅስቃሴውና ግጭቱ ወደ ሌሎች የአገሪቱ አካባቢዎችም ተሸጋገረ። የተፈጠረውን የጸጥታ ችግር በተለመደው የህግ አግባብ ብቻ መፍታት እንደማይቻል የገለጸው የኢትዮጵያ መንግስትም የመጀመሪያውን የአስቸኳይ ጊዜ አዋጅ አወጀ። ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመከላከልና ለመጠበቅ በሚል የታወጀው ይህ አዋጅም ከመስከረም 28 2009 ጀምሮ ተግባራዊ መሆን ጀመረ።
ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
በጥቅምት 2009 ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሹምሽር አደረጉ። ከተቋቋመ 1 አመት ብቻ የሆነውን ካቢኔም እንደገና አዋቀሩ። አብዛኛዎቹ የሚኒስትርነት ቦታዎችም የተቃውሞ እንቅስቃሴ በነበረባቸው የኦሮሚያና የአማራ ክልሎች ተወካዮች መያዛቸው ታየ።
ስራዬን ለመፈጸም ቃል እገባለሁ።
እንደገና በመራዘም ጭምር እስከ ሐምሌ 28 2009 የቆየው የአስቸኳይ ጊዜ አዋጅ ከተነሳ በኋላ ሁኔታዎች የተሻሻሉ መስለው ነበር። ብዙም ሳይቆይ ግን በያዝነው 2010 ዓ ም የተቃውሞ እንቅስቃሴዎችና አለመረጋጋቶች ተከሰቱ። ይህ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ከተፈጠረው የድንበር ችግር ጋር ተዳምሮ ሁኔታዎችን አወሳሰበ። ለህብረተሰቡ ጥያቄዎች ምላሽ ለመስጠት በሚል በመንግስት የተወሰዱ የተለያዩ እርምጃዎችም ግጭቶችን ሲያስቆሙ አልታየም። ለዚህ ምክንያቱ የችግሮቹ ስፋት መሆኑን የአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ያምናሉ።
ቅድም እንዳልኩት የነበሩት ችግሮች የተከማቹና በርካታ ናቸው። በአንድ እርምጃ ወይም በተወሰነ እርምጃዎች በአጭር ጊዜ ውስጥ ሊስተካከሉ የሚችሉ አይደሉም። ለዚህ ደግሞ አንድ በቂ ፋታም አልተገኘም። ሁለተኛ በቂ ፋታም ተገኝቶ ቢሆን ኖሮ ደግሞ ምን ያህል ቁጠኝነት ነበር የሚለውን በእርግጥ ለይቶ መናገር ያስቸግራል። ሰዎች አንዳንድ ቅጽበታዊ መሻሻሎችን በሚጠብቁበት እና ይሄ ሊሆን ሳይችል በሚቀርበት ጊዜ የተለመደ የማዘናጊያ ስልት ነው፣ አሁንም መንግስት ቁርጠኛ አይደለም በሚል እንግዲህ ያየናቸውን ነገሮች ተከትለዋል።
ዶክተር ያቆብ እንደሚሉት ደግሞ የተወሰዱት እርምጃዎች በፊቱንም በቂ አልነበሩም።
ይሄ እንደው ቁስልን ዝም ብሎ ማማሽ ነው እንጂ መድኃኒትን ሙሉ መድኃኒት መስጠት አይደለም። እና ምንም መሻሻል ተብሎ የተወሰዱ እርምጃዎች ምንም መሻሻል አልነበሩም። ምናልባት ግፋቢል ሰዎች ነው የተቀየሩት። ፖሊሲው እንዳለ ነው። በህገ መንግስቱም ሆነ በፓርቲያቸውም ደንብ የተወሰኑ ነገሮች አሉ። ከዛ ልፍ ሊሉ አልቻሉም፣ ሊሉም አይችሉም ነበር። እና ያደረገው ሰው ከመለወጥ በስተቀር ምንም መሻሻል ነው ወይንም ለውጥ ነው ብሎ መደምደም የሚቻል አይደለም።
መንግስት ከዚህ በኋላም የተለያዩ እርምጃዎችን ወስዷል። የፖለቲካ መሪዎችና ጋዜጠኞች የሚገኙባቸው በሺዎች የሚቆጠሩ ታሳሪዎችን መፍታቱ ይጠቀሳል። ይህ እርምጃ ጥሩ ጅምር ቢሆንም በቂ እንዳልሆነ የሚገልጹ አስተያየቶች ግን በስፋት ተደምጠዋል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የስልጣን መልቀቂያ ጥያቄ ከቀጠሉት ወቅታዊ ችግሮች አንጻር በስፋት የተነተኑም አሉ። ገዢው ፓርቲ ኢህአዴግ ግን ጠቅላይ ሚኒስትሩ ከፍተኛ ክፍተት የደፈኑና ኃላፊነታቸውን በሚገባ የተወጡ መሆናቸውን የገለጸው የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለአገር ውስጥ የመገናኛ ብዙሃን በሰጡት አስተያየት ይህንኑን ያንጸባረቁት
በሀገር አቀፍ ደረጃም በኢህአዴግ ስራ አስፈጻሚነትና በኢህአዴግ ምክትል ሊቀመንበርነት ያደረጓቸውን ትልቅ አስተዋጽኦችንም ትልቅ እውቅና በመስጠት በዋናነት ደግሞ ባልተጠበቀና ባልታሰበ ሁኔታ ታላቁ መሪያችን ጓድ መለስ በተሰዉበት ጊዜ የተፈጠረውን የአመራር ክፍተትን በመሙላት በተመቸና ባልተመቸ ሁኔታ ውስጥ በመሆን አጠቃላይ ችግሮችን በመቋቋም አገሪቷና ህዝቦቿን በማስተባበር ድርጅቱንም ኢህአዴግን እንደ ግንባርን በማስተባበር ለዚህ ደረጃ በማብቃታቸው ያለውን ታላቅ አክብሮትና ምስጋና በማቅረብ በተለይ ደግሞ የስልጣን እይታ ብልሽት አለበት ብለን በምናስብበት በዚህ ጊዜ በገዛ ፍላጎታቸው ስልጣናቸውን ለመልቀቅ የመወሰናቸው ትልቅ አዎንታዊነት እንደሆነ በመቀበል በይህንም ድርጅታቸው ይህንን ተቀብሎ ለኢህአዴግ እንዲቀርብ መወሰኑ ትልቅ አዎንታዊነትና ተራማጅነት መሆኑን በመቀበል ውሳኔያቸውን ተቀብሎ ይህን መጨረሻ ውሳኔ መስጠት ለሚገባው አካል ለኢህአዴግ ምክር ቤት አስተላልፏል ማለት ነው።
ከአራቱም ብሔራዊ ድርጅቶች 45-45 አባላት ያሉበት ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር በሚስጥር ድምፅ አሰጣጥ እንደሚመርጥም አቶ ሽፈራው ጠቁመዋል። አሁን አገሪቱ ካለችበት ሁኔታ አንጻር የቀጣዩ ጠቅላይ ሚኒስትር ኃላፊነት እጅግ ከፍተኛ እንደሚሆን የተቃዋሚ መሪዎችና ተንታኞች ይናገራሉ። ካቶ መለስም ሆነ ካቶ ኃይለ ማርያም የበለጡ ፈተናዎች ይጠብቋቸዋል ባይ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና
እንደኔ እንደምገምተው ኢህአዴግ እስካሁን ድረስ ፈረንጆች የሚሉት thinking within the box የሚሉት ነገር አለ እና thinking outside the box በራሳቸው ሳጥን ውስጥ እያሰቡ ነው፣ ከራሳቸው ሳጥን ውጪም መፍትሄ እያሰቡ ነው የሚለው እኔ እስካሁን ድረስ ማንበብ ይችላል እስከቻልኩ ድረስ ከራሳቸው ሳጥን አልወጡም። ይሄ የሚቀጥለው ጠቅላይ ሚኒስትር ከኢህአዴግ ሳጥን ሳይወጣ በሚሊዮኖች የሚቆጠሩ የኢትዮጵያ ወጣቶች መሰረታዊ ለውጥ እየጠየቁ ባሉበት ሁኔታ ያን መሰረታዊ ለውጥ ሳያመጡ ኢህአዴጎች ማለት ነው ይህንን ወጣት ማረጋጋት መቻልና ያለመቻል ነው። ወጣቱ መሰረታዊ ጥያቄ እየጠየቀ ነው። በተለይ ወጣቱ ኢህአዴግን ቀባብታችሁ ይለፉ የሚለው አይነት አይመስልም። ሳይሆን ማለት እስር ቤቶችም ሲገመግሙ ከእስር ቤት ውጪም ከወጣቱ ፊት እያነበብኩ ማንበብ እንደቻልኩኝ እንደ ፖለቲካል ሳይንስ ተማሪ ማስተማሪም ወጣቱ መሰረታዊ ለውጥ እየጠየቀ ነው፣ እየፈለገ ነው። ይህንን ማን ያረጋጋል ነው ትልቁ ፈተና እሱ ይመስለኛል። ኢህአዴግ የሚያቀርበው ጠቅላይ ሚኒስትር ይህንን ወጣት አረጋግቶ ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራት ይችላል አይችልም ነው እሱ ፈተና ካለፈ ምናልባት ኢትዮጵያ ወደ ተሻለች ሁኔታ ልትሄድ ትችላለች።
በዚህ ረስ ላይ ከመንግስትና ከገዢው ፓርቲ ባለስልጣናት ቃለ ምልልሶችን ለማግኘት ያደረኩት ጥረት አልተሳካም። ከተሳካ ካነጋገርኳቸው ምሁራንና የፖለቲካ ሰዎች ተጨማሪ አስተያየት ጋር በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባውን እናመሰግናለን። ወደ ተከታዩ ዘገባችን እናልፈው። ሶስቱ የኢሃዲግ ፓርቲዎች እጩዎቻቸውን አስታውቀዋል። የኢሃዲግ ምክር ቤትና የሀገሪቱን ጠቅላይ ሚኒስትር ለመወሰን በምክር ቤቱ በሚደረገው ምርጫ ላይ ለመወሰን እጩ ያላቀረበው ፓርቲ የተሻለ እድል እንዳለው ጉዳዩን በቅርበት የሚከታተሉ ይናገራሉ። ጽዮን ግርማ ሁለት ምሁራንን አነጋግራ በተከታዩ ዘገባ ሁኔታውን ትዳስሰዋለች።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ በኋላ አዲስ ጠቅላይ ሚኒስትር የመምረጡ ሂደት ላለፉት 20 ቀናት ትኩረት የሳበ ጉዳይ ሆኗል። በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት አቶ ሙልጌታ አረጋዊ ኢህአዴግ ከዚህ ቀደም ጠቅላይ ሚኒስትር በዚህ መልኩ የመምረጥ ልምድ ስላልነበረው ትኩረት መሳቡ አይገርምም ይላሉ።
የአንድ ጊዜ ልምድ ብቻ ነው ያለው። ምን ማለት ነው? ጠቅላይ ሚኒስትር መለስ ዜናዊ እስከ 2012 በፈረንጅ እስከ 78 ዓመት በፊት ቆዩ ስልጣን ላይ አንስቶች ብቻ ነበር በዚህ ድርጅት ታሪክ። እሳቸውም በተደጋጋሚ ዝም ብለው ነበር የሚመረጡ። እሳቸው የሚሟገት ሰው አልነበረም፣ ይወዳደር ሰው አልነበረም እና አስቸጋሪ አልነበረም ጠቅላይ ሚኒስትር መንበር። እሳቸው ካለፉ በኋላ ኢህአዴግ በቀላል ኃይለማርያም ደሳለኝ ወደ ጠቅላይ ሚኒስትር ስልጣን ያመጣው። አሁን ለመጀመሪያ ጊዜ ድርጅቶቹ ጤነኛ ግንኙነት ተሰናቸው ሲቀር ሀሳ ሲጀምሩ ይኸው የኃይለማርያም ከስልጣን መውረድ መፈለግ መጣ ማለት ነው። ስለዚህ ኢህአዴግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ያለ ነው እና እያንዳንዱ ድርጅት አንዳንድ ካንዲዴት ካቀረበ ወይም እጩ ካቀረበ ምንድን ነው የሚሆነው? ለምሳሌ ካውንስሉ የኢህአዴግ ካውንስል ነው ወይም ኢህአዴግ ምክር ቤት ነው የተባለው። የኢህአዴግ ምክር ቤት 190 ሰዎች ናቸው። እነዚህ 190 አባላት ከእያንዳንዱ አራት ድርጅት 45 ተወታተው የሚመጡ ናቸው። ደቡብ ህዝቦች አንድ ሰው ለውድድር ቢያቀርብ በአዴንም ኦህዴድም አንዳንድ ካቀረቡ ሶስት ተመራጮች ይኖራሉ ማለት ነው። አሁን ሶስቱ ተመራጮች የራሳቸው ተወካዮች ያቀረቧቸው እጩዎች ድምፅ ከሰጡ ሶስቱም 45 ይይዛሉ። ከዚህ ቲፒኤልኤፍ የሚጨመርለት ቦታ ይኖራል ከሶስቱ አንዱ። ለምሳሌ ቲፒኤልኤፍ ለብአዴን ከሰጠ ድምፁ ለአቶ ደመቀ ከሰጣቸው አቶ ደመቀ 90 ድምፅ ይኖራቸዋል ማለት ነው። ሙሉ በሙሉ የአማራውና የትግሬው ቦት ካገኘ ማለት ነው። ግን ይሄ በቂ አይደለም። ቢያንስ 91 ማግኘት አለባቸው። ሰው ከሌሎቹ ድርጅቶች የሆነ ቦት ይፈልጉ ነው ማለት ነው። እና ድርጅቶች የግድ አንድ ጠቅላይ ሚኒስትር ለማግኘት ሶስት ተወዳዳሪ የሚኖር ከሆነ ያ ተወዳዳሪ ከራሱ ድርጅት ብቻ ሳይሆን ከሌሎች ድርጅቶችም ከአንድ ድርጅት ላይ የበለጠ ድምፅ ማግኘት አለበት ማለት ነው። ስለዚህ ድርጅቶች የፓርቲ መስመራቸውን አልፈው ድምፅ የመስጠት ፈቃድ ካላገኙ ከፓርቲያቸው ማለት ነው። ምክንያቱም ፓርላሜንታሪያን ፎርም ኦፍ ጋቨርንመንት ስለሆነ የፓርቲ ዲስፕሊን አለ። ማንም ሰው ከፓርቲው ዘሎ ድምፅ የመስጠት ልምድ የለም፣ በህግ ባይከለከልም። በልምድ ግን እያንዳንዱ የፓርቲ አባል የፓርቲውን ዲስፕሊን ማክበር አለበት፣ የፓርቲውን ፍላጎት ማንጸባረቅ አለበት። ሰው ከፓርቲው ዘሎ የፓርቲው አባል ላልሆነ ሰው ድምፁ ካልሰጠ አንድ ሰው አሸንፎ ከ91 ድምፅ በላይ ማግኘት የሚችልበት ሁኔታ አይኖርም። ሰው በዚህ ምክንያት አራት ድርጅቶች ተቀራርበው እንደምንም ተስማምተው ከስብሰባ ውጭ ማለት ነው በስምምነት ኮንሰንሰስ ፕራይም ሚኒስተር ማምጣት ካልቻሉ የፕራይም ሚኒስተር ምርጫ ይወድቃል ብዬ ነው ማለት ነው።
ኢህአዲግ የሚከተለውን የጠቅላይ ሚኒስትር የምርጫ ሂደት በተመለከተ ማብራሪያ ለማግኘት የጽህፈት ቤቱን ኃላፊ አቶ ሽፈራው ሽጉጤን ጨምሮ የአራቱንም ድርጅቶች ቃል አቀባዮች ለማግኘት ሞክረን ስልኮቻቸው ስለማይነሱ ማግኘት አልቻልንም። በሌላ በኩል የኢህአዴግ ነባር ታጋይ የሆኑት አቶ በረከት ስምኦን ሀገር ውስጥ ለሚገኝ የመገናኛ ብዙሃን በሰጡት መግለጫ የኢህአዴግ ሊቀመንበር ምርጫ ሂደትን በተመለከተ በድርጅቱ መመሪያ መሰረት ምርጫውን የማካሄድ ስልጣን ያለው የፓርቲው ምክር ቤት መሆኑን አስታውቀዋል።
የኢህአዴግ ምክር ቤት በድርጅቱ መተዳደሪያ ደንብ በተሰጠው ስልጣን መሰረት አብዛኛውን ጊዜ ከጉባኤዎች በኋላ ሌላ ጊዜ ደግሞ ጉባኤዎች ባይኖሩም ባለፈው አቶ መለስ ህልፈት ባጋጠመ ማግስት እንደሆነው ተሰብስቦ ሊቀመንበሩና ምክትል ሊቀመንበሩን ይመርጣል። በምክር ቤት ስብሰባ ብቻ ነው የአመራር ምርጫ የሚካሄደው። ጥቆማም ከምክር ቤት አባላት ቀርቦ እነሱ ጥቆማውን ካጸደቁ በኋላ ነው ድምጽ የሚሰጠው። ድምጽ አሰጣጡም በሚስጥር ነው የሚካሄደው።
አቶ ሙልጌታ አረጋዊ ድምጹ በሚስጥር መሰጠቱ የቁጥሩን ሁኔታ የሚቀይረው ነገር አይኖርም ይላሉ።
በሚስጥር ይሆን በአደባባይ በሚስጥር ስትሰጪ የፓርቲ መስመርሽ አልፈሽ የፓርቲ አባልሽ ላልሆነ ሰው ድምጽሽ ተሰጠሽ 91 ወጥታለች። ስለዚህ በድብቅም ይሆን በግልጽ ጥሩ ቁጥሩ ቁጥር ነው መቀየራችን። ሰው እሱ ምንም ልዩነት ማወቅ አይቻልም። ከፓርቲ ውጪ ዘንበው ማን ቦታ አረገ የሚለው ላታቂ ትቻለች። ዞሮ ዞሮ ግን ቁጥሩ የግድ አንድ መሙላት ስላለበት ያ ለመሙላት ደግሞ የግድ አንድ ሰው ከፓርቲ ወጥቶ ዘሎ ቦት ማድረግ ይኖርበታል።
በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑትና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ ትንታኔ በመስጠት የሚታወቁት አቶ ስዩም ተሾመ ሶስቱ ፓርቲዎች ፓርቲዎቻቸውን የሚመሩ ሊቀመናብርቶች መርጠው በይፋ ማስታወቃቸውን ገልጸው የኢህአዴግ ፓርቲ ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመምረጥ የሚሰበሰበው ምክር ቤት ድምጽ አሰጣጥ እጩ በማያቀርበው ፓርቲ ፍላጎት ላይ የተመሰረተ ይሆናል ይላሉ።
አሁን ባለው ነባራዊ ሁኔታ ዴዴንም የራሱን ተወካይ አቅርቧል፣ ብአዴንም አቅርቧል፣ ኦህዴድም አቅርቧል። በይፋ ያልታወቀውና ያልተገለጸው የቲፒኤልኤፍ ወይም የህወሀት ማቅረብ ነው። እስካሁን ድረስ አቅርቧል ተብሎ የተሰጠ መረጃ የለም በይፋ። ከዛ አንጻር ስንመለከተው እንዲሁ በጥቅሉ ስናየው እያንዳንዱ የኢህአዴግ አባል ድርጅት የራሱን ሊደግፍ ይችላል ብለን ነው የምናስበው። ስለዚህ ብአዴንም አቶ ደመቀን ይደግፋል፣ ኦህዴድም ዶክተር አብይ ይደግፋል። በተመሳሳይ ደይደንም ደግሞ አቶ ሽፈራሹ ግን ይደግፋል። ስለዚህ እጩ ያላቀረበው ማን ነው? ህወሀት ነው እዚህ ጋ። ስለዚህ እጩ ካላቀረበ ድምፅ ነው የሚሰጡት ማለት ነው። የህወሀት አባላቶች ድምፅ ነው የሚሰጡት እና የህወሀት አባላቶች ወይም ህወሀት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ነው ማምነው።
የኢህአዴግ ስራ አስፈጻሚ ኮሚቴ በዚህ ሳምንት ስብሰባ ይቀመጣል ተብሎ እንደሚጠበቅ በህዝብ ተወካዮች ምክር ቤት የሚገኙ ምንጮቻችን ገልጸው ምክር ቤቱ ደግሞ በሚቀጥለው ሳምንት ይሰባሰባል ተብሏል። የህዝብ ተወካዮች ምክር ቤት ደግሞ በአስቸኳይ ጊዜ አዋጁና በሌሎች ጉዳዮች ላይ እንዲወስን ከነገ በስቲያ አርብ መጠራቱን ምንጮቻችን ገልጸውልናል። የምክር ቤቱ የህግና የፍትህ ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ አለማየሁ እነዚህን መረጃዎች በተመለከተ ማብራሪያ እንዲሰጡን ደውዬ ነበር።
አሁን እኛ እረፍት ላይ ነን። ሌላ ስራ በወጣንበት ቆይተናል። አሁን ተመልሰን ኦፊሻል ስራ ሳንጀምር እንደዚህ መነጋገር አይቻልም። አስተባባችን መሰረት
ግን ፓርላማው ስብሰባ አስቸኳይ ስብሰባ መጠራቱን ስለተነገረ ስብሰባው መጠራቱንና መቼ እንደሚካሄድ ብቻ እንዲነግሩኝ ነው የደወልኩት።
በዚህ መልኩ በዚህ ቀን ስብሰባ አለ የለም የሚል የተነገረ ነገር የለም።
ስራ አስፈጻሚውም ሆነ ምክር ቤቱ የሚያጸድቋቸውን ጠቅላይ ሚኒስትርና ያጸደቋቸውን የአስቸኳይ ጊዜ አዋጅ ይዘው የሚሄዱት ወደ ህዝብ ተወካዮች ምክር ቤት ነው። ምክር ቤቱ 180 የኦህዴድ፣ 143 የብአዴን፣ 129 የደቡብ ህዝቦችና 42 የህወሓት እንዲሁም 46 አጋር ድርጅቶች ያሉት ምክር ቤት ነው። በአጠቃላይ በዚህ ስሌት መሰረት 547 መቀመጫዎች ቢኖሩ ቁጥራቸው ያልታወቀ በተለያየ ምክንያት የተጓደሉ የምክር ቤት አባላት አሉት። አባላቱ ሙሉ ለሙሉ ከኢህአዴግ የተመረጡ ናቸው። እነዚህ አባላት የስራ አስፈጻሚውንና የምክር ቤቱን ምርጫ አላጸድቅም ማለት ይችላሉ ወይ ስል ለአቶ ሙልጌታ ያቀረብኩላቸው ጥያቄ ነበር።
በህግ ይችላሉ፣ አቅሙ አላቸው። ጠቅላይ ለምሳሌ ኢህአዴግ ከሌ ጠቅላይ ሚኒስትር እንድታረጉልኝ እፈልጋለሁ ብሎ ይቺ ጠቅላይ ሚኒስትር ለፓርላማ ሲያቀርብ ፓርላማ ይህን ሰው ማጽደቅ አንፈልግም ይችላል፣ ከፈለገ ማለት ነው። ግን በጠቅላይ ይላል ወይ ብለምጠይቅ በፓርላማና በኢህአዴግ መካከል ምንም ልዩነት፣ ፓርላማ የኢህአዴግ ፓርቲ ውክል ነው። ሚኒንግ ፓርላማ የተፈጠረው በኢህአዴግ ነው። ፓርላማ ውስጥ ያሉት ፓርላማ አባላት ከኢህአዴግ አራት ድርጅቶች የተውጣጡ ናቸው። አብዛኛዎች ወይም አጋር ድርጅቶቻችን ጨምሮ ያው አንድ ድርጅት ፍላጎት የሚንጸባረቅበት ፓርላማ ነው። ስለዚህ በኢህአዴግ አባል ድርጅቶች መካከል ያለው ግንኙነት በጣም ካልተበላሸ ፓርላማ ውስጥ ችግር ይፈጠራል ብሎ መጠበቅ የሚቻል አይመስለኝም። በበኩሌ ግን አሁን እንደምናየው በአራት የኢህአዴግ ድርጅቶች መካከል ችግር ስላለ እርስ በርሳቸው እየተደማመጡና እየተማመኑ ስላይደለ የእነሱ የራሱ ድርጅቶች ችግር ፓርላማው ላይ ሊንጸባረቅ ይችላል። ከተንጸባረቀ ደግሞ ከፍተኛ የሆነ ህገ መንግስታዊ የሆነ ቀውስ ሊፈጠር የሚችልበት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር አናጸድቅም ካሉ በራሳቸው ምክንያት አያጸድቁም።
ፓርላማ ካላጸደቀ ጠቅላይ ሚኒስትር አይሆንም። ኢህአዴግ ስለላከ ብቻ ኢህአዴግ የላከው ሰውዬ አውቶማቲካሊ ጠቅላይ ሚኒስትር ይሆናል ማለት አይደለም በህግ። ምክንያቱም ፓርላማው አቅም ስላለው የኛውን እጩ ጠቅላይ ሚኒስትር አልቀበልም አላጸደቀም።
የጠቅላይ ሚኒስትሩና የአስቸኳይ ጊዜ አዋጅ ውሳኔ መጽደቅ ቀጣዩን የሀገሪቱን የፖለቲካ ሁኔታ በመስቀለኛ መንገድ ላይ የሚያቆሙ ጉዳዮች ናቸው ይላሉ ሁለቱ ምሁራን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አረጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ተክለ አሜሪካ ራ ጋቢና
የጋቢና ጉዞ ይቀጥላል። አሁን ለእናንተ ሙዚቃ የምንጋብዝበት በፌስቡክ ለሰጣችሁት አስተያየቶች እናመሰግናለን የምንልበት ሰዓት ነው። እስኪ ሙዚቃ ሳሚዳን
ዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜር እና
እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞቢል ያበሮ ነበር።
መልካም ምሽት እያለን በሳሚዳን ሙዚቃ
እንሰናበታችሁ። መልካም ምሽት።
መልካም የዚያለም ኑሮ መቼም አይሞላው ዝራም ቢወጣም አይቀር ጨለማው ወረፈ የቦታው የምንሰማው ክደት የሞላው ከነፌ ነፍሴ ከአካል ስጋዬ ተጣቀሽኛል ዘላለም አንቺዬ ጉዳትሽ ጉዳቴ ዘልቆ ይሰማኛል ሳቅሽን ሳቄ
Oh, man.
kun Radio Sagale Amerikati.